voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሌላው ሀገር ላይ ሉዓላዊት ሀገር ላይ ገብቶ ይህ ሁሉ እስከሚደረግ ድረስ ያ መከላከያ የት ሂዷል? ያ መከላከያ እንዲጠብቅ ለምን አልተደረገም? ድንበር ለምን አልተጠበቀም? ድንበርን ጥሶ የሚገባ ጥላት ይህን ሁሉ እድል ከፍቶ በመስጠቱ ነው መንግስትን ተጠያቂ የምናደርገው።
የመላ ኢትዮጵያ አንድነት ፓርቲ የህዝብ ግንኙነት ኃላፊ አቶ ሙሉጌታ አበበ ናቸው። ፓርቲያቸው በቅርቡ በጋምቤላ ለደረሰው ጥቃት መንግስትን ተጠያቂ ያደርጋል፣ መንግስት ኢትዮጵያ ከደቡብ ሱዳን ጋር በምትዋስንበት ሰፊ ድንበር ላይ ሁሉ ወታደሮች ማቆም አይችልም ብሏል። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምናመሻችሁ። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፈው የአንድ ሰዓት ፕሮግራም ነው።
ዛሬ አርብ ሚያዝያ 21 ቀን 2008 ዓ.ም ነው። ንጉሡ ታምሬ ፕሮግራሙን ይመራል። የምናስተናግዳችሁ ደግሞ ሰለሞን ክፍሌና
ቆንጂት ታየነን።
መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረንና መሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።
በድርቅ በተጠቁት የኢትዮጵያ አካባቢዎች ይብሱን ወደ ረሃብና የምግብ ዋስትና እጦት እንዳያቆለቁሉ ለመከላከል ይቻል ዘንድ ገበሬው በወቅቱ ዘር እንዲዘራ በአጣዳፊ የምግብ እርዳታ እንደሚያስፈልግ የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ተማጸነ። ድርጅቱ ባወጣው መግለጫ ዋናው የሰብል ወቅት በስድስት ሳምንት ጊዜ ውስጥ በሚገባበት በአሁኑ ጊዜ ገበሬው ለዘር የሚሆነው እህል እርዳታ ፈጥኖ ካልደረሰው በስተቀር ሀገሪቱ 85 ከመቶ ምግቧን በምታመርትበት የመኸር ወቅት ደህና ሰብል ለመሰብሰብ እንደማይቻል አሳስቧል። የኢትዮጵያ የምግብ ዋስትና ችግር እየተባባሰ ቢሆንም ለቀውሱ እየተሰጠ ያለው አናሳ ምላሽ አሳዛኝ መሆኑን የገለጸው ፋኦ ድርጅቱ ለዚህ የአውሮፓውያን ዓመት 2016 ካቀረበው የእርዳታ ተማጽኖ እስካሁን ያገኘው 15 ከመቶውን ብቻ መሆኑን አስታውቋል። ለረሃብ ለተጋለጡ ኢትዮጵያውያን ቤተሰቦች የሚያስፈልጋቸውን የእህል ዘር እርዳታ ለመስጠት በሁለት ሳምንት ጊዜ ውስጥ 10 ሚሊዮን ዶላር እንደሚያስፈልገውም ፋኦ አስታውቋል። የፋኦ የኢትዮጵያ ተጠሪ አማዱ አላሁሪ ዲያሎ በመግለጫቸው ለተጋላጭ ቤተሰቦች የምግብ ዋስትናቸውን ለማሻሻልና ራሳቸውን በምግብ የመቻል አቅማቸውን ለማረጋገጥ መጪው የመኸር ወቅት ወሳኝ መሆኑን አሳስበዋል።
የደቡብ ሱዳን ፕሬዚደንት ሳልቫኪር አዲስ የብሔራዊ አንድነት መንግሥት መስርተዋል። ፕሬዚደንቱ ካቢኔውን ያውጣጡት በእርስ በርስ ብጥብጥ ውስጥ ባላንጣ ሆነው ሲዋጉ ከሰነበቱት ወገኖች መሆኑ ታውቋል። ፕሬዚደንት ኪር ከሾሟቸው 30 ሚኒስትሮች 14ቱ የወጡት ከቀድሞ ተቀናቃኝ ሪያክ ማቻር ወገን ነው። ሚኒስትሮቹ ዛሬ ዋና ከተማይቱ ጁባ ላይ ቃለ መሐላ ፈጽመዋል። የአዲሱ መንግሥት ምስረታ ባለፈው ነሐሴ የተፈረመውን የሰላም ስምምነት ተግባራዊ ለማድረግ የሚያስችል አንድ ታላቅ እርምጃ እንደሆነ እየተነገረ ነው። አዲሱ የብሔራዊ አንድነት መንግሥት ዛሬ የመጀመሪያ ስብሰባውን አካሂዷል። መንግሥት በእርስ በርሱ ጦርነት ወቅት ጠላቶች የነበሩትን ሰዎች ያቀፈ ሲሆን ሀገሪቱ እንድታገግም ከተፈለገ አብሮ መስራት ግድ ይላቸዋል። ዘጋቢያችን ጄሰን ፓቲንኪን ከጁባ የላከውን ዘገባ አዳነች ፍስሐዬ ታቀርበዋለች።
የደቡብ ሱዳን ተቀናቃኝ ፖለቲከኞች ለሁለት ተኩል ዓመታት ያህል የእርስ በርስ ጦርነት ሲካሄድ ከቆየ በኋላ ለወራት ያህል ሲጓተት የቆየውን የሽግግር መንግሥት ለመመስረት በቅተዋል። ፕሬዚደንት ሳልቫኪር ዛሬ 30 የካቢኔ ሚኒስትሮች ቃለ መሐላ እንዲፈጽሙ አድርገዋል። ከእነሱም 14ቱ አሁን ተቀዳሚ ምክትል ፕሬዚደንት በሆኑት የአማጽያኑ መሪ ሪያክ ማቻርና በሌሎች የፖለቲካ ቡድኖች የተመረጡ ናቸው። የሽግግር መንግሥት መመስረቱ ፕሬዚደንት ኪርና ማቻር በዓለም አቀፍ ተጽዕኖ ከስምንት ወራት በፊት የፈረሙትን የሰላም ስምምነት ለመተግበር ወሳኝ ነው። ማቻር ዛሬ ለሚኒስትሮች መማክርት ባደረጉት ንግግር በጦርነት የተበጣጠቀችው ሀገር ኢኮኖሚ እንዲያገግም ጦርነት መቆም አለበት ብለዋል።
እንደ እኔ ከሆነ ይህ የሚኒስትሮች መማክርት የሚገጥመው ተግዳሮት ሀገሪቱን የማረጋጋት ጉዳይ ነው። እኛም ጉዳዩን ለሚኒስትሮቹ መማክርት ብቻ አንተወውም የሁላችንም ስራ መሆን አለበትና።
ፕሬዚደንት ኪር ደግሞ እርቅ ለማውረድ ሲባል በህዝቡ መካከለ ያለውን ምሬት ወደ ጎን እንዲተው አሳስበዋል።
My little knowledge about the new forgiveness tells me that the new when you forgive you forget about it.
ይቅር ስለመባባል ጉዳይ ያለኝ ትንሽ ውቀት እንደሚነግረኝ ይቅር ስትል ምሬቱን ትረሳዋለህ። እኛ የሚያስፈልገን ደግሞ ይህ ነው።
ሁለቱም ወገኖች የፈረሙት የሰላም ስምምነት የሽግግር መንግስት የኢኮኖሚና ወታደራዊ ለውጦች እንዲያደርግ በ30 ወራት ውስጥ ምርጫ እንዲካሄድ እንዲሁም በርስ በርስ ጦርነት ወቅት የጭካኔ ተግባር በመፈጸም የሚከሰሱትን ለፍርድ በማቅረብ ተግባር እንዲተባበር ይጠይቃል። የአፍሪካ ህብረት የጭካኔ ተግባር በመፈጸም የተከሰሱትን ለመዳኘት ችሎት እንደሚመሰርት ባለፈው ዓመት አስታውቋል። መርማሪዎች ሁለቱም ወገኖች የግድያ፣ የሶቀቃ፣ የዘረፋና የጾታ ጥቃት መፈጸማቸውን እንዳረጋገጡም የአፍሪካ ህብረት ጨምሮ ገልጿል።
በሀገሪቱ ሰላም ተረጋግጦ የመልሶ ግንባታው ይጀመር ዘንድ አፋጣኝ ዓለም አቀፍ እገዛ የሚሹ መሆናቸውን መሪዎቹ ይፋ አድርገዋል። በመጽሔት ክፍለ ጊዜ ዘገባ እናክልበታለን። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በደቡብ አፍሪካ ፕሬዚደንት ጄኮብ ዙማ ላይ ተመስርተው የነበሩ 800 የሚሆኑ የሙስና ክሶች እንዲሰረዙ የዛሬ 7 ዓመት መወሰኑ ብልህነት የጎደለው ነበር ሲሉ የፕሪቶሪያ ከፍተኛ ፍርድ ቤት ዳኛ ዛሬ በይነዋል። ዳኛው ኦብሬ ሌድዋባ ዛሬ በሰጡት ቃል ክሶቹ እንደገና ሊቀሰቀሱ ይገባል ብለዋል። ችሎቱ ዛሬ ያወጣል ተብሎ ሲጠበቅ የዋለው ውሳኔ ምናልባት ዙማ ስልጣን እንዲለቁ ግፊት ሳያበረታ አይቀርም እየተባለ ነው። ባለፈው መጋቢት መጨረሻ አካባቢ የሀገሪቱ ጠቅላይ ፍርድ ቤት ባሳለፈው ውሳኔ ዙማ በግል ቤታቸው ውስጥ በመንግስት ወጪ የመዋኛ ገንዳና አነስተኛ የቲያትር መመልከቻ አዳራሽ እንዲገነባ ማድረጋቸው ሕገ መንግስቱን የሚጥስ እንደሆነ አሳውቆ ዙማ የደህንነት ጥበቃቸውን ለማጠናከር ተብሎ ለስራው የወጣውን ሳይጨምር ለመንደላቀቂያ ግንባታ ያዋሉትን 20 ሚሊዮን ዶላር መልሰው ይክፈሉ ብሎ ወስኖ ነበር። ዙማ ስለተፈጠረው ሁኔታ ይቅርታ ጠይቀው ስራው የተከናወነው ሆን ብለው ለማጥፋት አስበው ሳይሆን ከቅና አስተሳሰብ በመነጨ እንደነበረ ገልጸው ነበር። ዙማ የዳኛው ውሳኔ ላይ ይግባኝ ይጠይቁ ወይም አይጠይቁ ከቢሮአቸው የወጣ መግለጫ የለም።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአሜሪካ ጦር ሰራዊት የአፍሪካ እዝን አፍሪኮም የባህር ወለድ ጦር ሌተና ጀነራል ቶማስ ዋልድሃውዘር እንዲመሩት ሾመዋቸዋል። ጀነራሉ አፍሪኮምን ለመምራት እጅግ ብቃት ያላቸው ናቸው ሲሉ የመከላከያ ሚኒስትሩ አሽተን ካርተር ተናግረውላቸዋል። ሚኒስትር ካርተር ባወጡት መግለጫ የጀነራል ዋልድሃውዘርን የመሪነት የአመራር ጥበብና ወታደራዊ ልምድ አድንቀዋል። ጀነራሉ እንደ አውሮፓውያን ዘመን አቆጣጠር በ2001 ዓ.ም ከመስከረም 1 የሽብርተኞች ጥቃት በኋላ ወደ አፍጋኒስታን ከዘመቱት የዩናይትድ ስቴትስ ኃይሎች አንዳንዶቹን የመሩ ናቸው። ሹመታቸው በመወሰኛው ምክር ቤት ይሁንታ ካገኘ በታላቅ አክብሮት የሚታዩትን የአፍሪኮም አዛዥ ጀነራል ዴቪድ ሮድሪጌዝን ይተካሉ። የዩናይትድ ስቴትሱ አፍሪካ እዝ ዋና ትኩረት የአፍሪካን ወታደራዊ ኃይሎች፣ የሶማሊያውን አልሻባብ፣ የናይጄሪያውን ቦኮ ሐራምና የሊቢያን የእስልምና መንግሥት ቡድን ጨምሮ ጽንፈኛ ቡድኖችን መዋጋት እንዲችሉ ሥልጠና መስጠት ነው። የመከላከያ ሚኒስትር አሽተን ካርተር ባወጡት መግለጫ የአፍሪኮም አባላት ከአፍሪካ ሀገሮች ጋር የአጋርነት ብቃትን በማጠናከርና የአህጉሪቱ ኃይሎች የአይሲልንና ሌሎች ጽንፈኛ ቡድኖችን መስፋፋት መዋጋት እንዲችሉ አቅማቸውን ለመገንባት በየዕለቱ ታላላቅ ወሳኝ ተልእኮችን ያከናውናሉ ብለዋል። አዲስ ውጩ ተሿሚ ጀነራል ሮድሪጌ ላለፉት 3 ዓመታት የተጫወቱትን ብርቱ አመራር እንደሚቀጥሉ እተማመንባቸዋለሁ ሲሉም የመከላከያ ሚኒስትሩ አክለዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ሶሪያ አሌፖ ከተማ ውስጥ በሕፃናት ሆስፒታል ላይ በደረሰው የአየር ጥቃት ቁጣቸውን ገልጸዋል። ጥቃቱ የፕሬዝደንት ባሻር አልአሳድ ኃይሎች ድርጊት ነው በማለትም የውጭ ጉዳይ ሚኒስትሩ ኬሪ በቀጥታ ወንጅለዋል። በአማጽያን ቁጥጥር ስር ባለችው አሌፖ ከተማ ትናንት አሙስ በደረሰውና በድንበር አልባ ሐኪሞች ቡድን የሚታገዘውን የህፃናት ሆስፒታል ባወደመው ጥቃት ቢያንስ 20 ልጆች ተገለዋል። የአየር ጥቃቱ ባለፉት 24 ሰዓታት ውስጥ በሶሪያ መንግስት ኃይሎችና በአማጽያኑ መካከል በተካሄደው ከ60 የሚበልጡ ሰዎች የተገደሉበት ውጊያ አካል እንደሆነ ነው የተመለከተው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የአሳድ ዋና አጋር የሆነችው ሩሲያ ጥቃቶቹን ባላት ተሰሚነት ተጠቅማ እንድታስቆም አሳስበዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ዜናዎቹን አደመጥን። አሁን የዕለቱ አብይ ርዕስ ከደቡብ ሱዳን የመጡ የሙሩሌ ጎሳ ታጣቂዎች በጋምቤላ ክልል ጥቃት የፈጸሙት በመንግሥት ድክመት ነው ሲል የመላ ኢትዮጵያ አንድነት ፓርቲ መኢአድ ከሷል። ፓርቲው ሰሞኑን ባወጣው መግለጫ መንግሥት ለዜጎቹ ተገቢውን ጥበቃ አላደረገም ብሏል። የመንግሥት ባለሥልጣናት ሰሞኑን በሰጧቸው አስተያየቶች እንደነዚህ አይነቶቹን ወቀሳዎች ሲያስተባብሉና ተጨባጩን ሁኔታ እንደማያንጸባርቁ ሲገልጹ ቆይተዋል። እስክንድር ፍሬው የመያድን የሕዝብ ግንኙነት ኃላፊ አቶ ሙሉጌታ አበበን አነጋግሯል።
በጣም አመሰግናለሁ ስለ ጊዜዎት አቶ ሙሉጌታ አበበ፣ የመላው ኢትዮጵያ አንድነት ድርጅት መያድ የሕዝብ ግንኙነት ኃላፊ። እንግዲህ ከደቡብ ሱዳን የመጡ የሙሩሌ ጎሳ ታጣቂዎች በጋምቤላ ክልል በኑዌር ዞን የተለያዩ ወረዳዎች ባደረሱት ጥቃት 200 በላይ ሰዎች ተገድለዋል። 125 ሴቶችና ህጻናትን ተጠልፈው ተወስደዋል። ሰሞኑን ይህንን አስመልክታችሁ ባወጣችሁት መግለጫ በመንግስት ላይ ከበድ ያለ ወቀሳ ሰንዝራችኋል። ምንድን ነው የመግለጫችሁ ይዘት? መጀመሪያ ከዚህ ጀምር።
መግለጫችን ምንድን ነው? ርዕሱም ራሱ መደፈር በሌለብን ነገር መደፈራችን እጅግ ሀዘናችንን እጥፍ ድርብ ያደርገዋል ነው የሚለው የመግለጫው ርዕስ ራሱ። አንዲት ሉዓላዊት ሀገር በእንዲህ አይነት የማትታወቅ ኢትዮጵያ ያደግንባት የተወለድንባት የኖርንባት እንዲሁም ታሪክ የተረከብንባት እስከማትመስል ድረስ ነው የተሰማን ሀዘንና የሀገሪቱ መደፈር፣ የዜጎቹ አላግባብ ህይወት መጥፋት፣ ደም መፍሰስ እንዲሁም ደግሞ ክፉና ደግን ለይተው የማያውቁ ህጻናት በግዞት ተይዘው አሁን ምን እንዳሉ ምን ላይ እንዳሉ በማይታወቅበት ሁኔታ ላይ ሀገር እዚህ ደረጃ መድረሷ እጅግ መያድን ብቻ አይደለም የኢትዮጵያን ህዝብ ሁሉ ያሳዘነና የመያድን አባላት እንዲሁም አመራሮቹን ከመቼውም በላቀ መልኩ ቁጭት ውስጥ የከተተ እንደሆነ ነው መግለጫችን የሚያብራራው።
መንግስት ላይ የሰነዘራችሁት ወቀሳ መንግስት ምን አላደረገም የሚል ነው። ለምንድን ነው ለዚህ አሁን ለደረሰው ጥቃት መንግስትን ተጠያቂ ያደረጋችሁት?
በጣም ጥሩ። ሲጀመር አንዲት ሀገር በጠንካራ መከላከያ አለኝ ብላ የምትናገር ሀገር ከአፍሪካ ሀገር ሁሉ ተለይታ ኢትዮጵያ በዚህ በጀግንነትና ኩሩ በሆነ ባህሪዋና ባህሏ የምትታወቅ ሀገር ይህንን ያክል 208 ሰው እስከሚሞት በርካታ ከብቶች እስከሚነዱ እነዚህ ህጻናት ታፍነው እስከሚወሰዱ የአንዲትን ሀገር ድንበር ጥሶ የሌላው አካል ሌላው ሀገር ላይ ሉዓላዊት ሀገር ላይ ገብቶ ይህ ሁሉ እስከሚደረግ ድረስ ያ መከላከያ የት ሂዷል? ያ መከላከያ እንዲጠብቅ ለምን አልተደረገም? ድንበር ለምን አልተጠበቀም? ድንበርን ጥሶ የሚገባ ጥላት ይህን ሁሉ እድል ከፍቶ በመስጠቱ ነው መንግስትን ተጠያቂ የምናደርገው። መከላከያው ኃላፊነቱን ባለመወጣቱ መንግስትም እንደ መንግስት የፌዴራል መንግስትም የክልሉ መንግስትም ይህንን ኃላፊነታቸውን አለመወጣታቸው እንዲሁም ደግሞ ከተከሰተም በኋላ አሁን ያሉበትን ምንም አይነት ያጸፋ መልስና እርምጃ እንዲሁም ለህዝብ ጥያቄ መልስ የሚሰጥ ለኢትዮጵያም ሉዓላዊነቷን የሚያስከብር ማንነቷን የሚያሳውቅ ምንም አይነት ውሃ የሚቋጥር ነገር ባለማየታችን እጅግ በጣም ከምንም በላይ ተጠያቂ ነው ብለን የምንለው ከዚህ አንጻር ነው።
እንግዲህ ከመንግስት ወገን የተሰጡ አስተያየቶችን ልንገርዎት። ለምሳሌ የኮሚኒኬሽን ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ደቡብ ሱዳንና ኢትዮጵያ ሰፊ ድንበር የሚጋሩ መሆናቸውን፣ ድንበሩ ሙሉ በሙሉ በመከላከያ ሰራዊት ታጥሮ ይጠበቃል ማለት እንዳልሆነ ሰሞኑን ለሪፖርተር ጋዜጣ በሰጡት ቃለ መጠይቅ ገልጸዋል። ምንድነው ክፍተቱ? እርሳቸው እንግዲህ ሰፊ ድንበር ነው የምንጋራው ሙሉ በሙሉ የሚጠበቃል ማለት አይደለም ነው የእርሳቸው አስተያየት።
ደቡብ ሱዳን የተለየችው ከሰሜን ሱዳን እንጂ እኮ ከኢትዮጵያ አይደለም። ከኢትዮጵያ በእርግጥ በተለያዩ አቅጣጫዎችና በረጅም ሰፊ ቦታ በድንበር እንጋራለን። በድንበር የምንጋራው ሀገር ግን የኢትዮጵያ ግዛት ወይም የኢትዮጵያ ወዳጅ ነው ማለት አይቻልም። አንድ ሀገር እንደ ሀገር ድንበሯን ልታስጠብቅ ይገባታል። የትኛውንም ያክል ሰፊ ግዛት ብንጋራም አገሪቱ ኢትዮጵያ የኛ ሀገር ድንበሯን ልታስከብርና ዜጎቿን ልትጠብቅ እየተገባት ባለመቻሏ ይሄ ምክንያት አይደለም። ሰፊ ድንበር ስለምንጋራ ነው የሚለው ለምን ሌሎችን ድንበሮች እኮ በሰሜን ሱዳን በኩል እኮ ጎንደርና እስከ ሁመራ ድረስ ዜጎች እንኳን በነጻነት መንቀሳቀስ እስከማይችሉ ድረስ ሰራዊት ከማስፈር በዚህ በደቡብ ሱዳንም በሌሎቹም አጎራባች ሀገሮች ድንበር የሚጠብቅ ሰራዊት ለምን አልተቀመጠም ነው። ይሄ ምክንያት አይደለም።
እዚህ ላይ አቶ ሙሉጌታ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጥቃቱ ከተፈጸመ በኋላ ለሕዝብ ባስተላለፉት መልእክት የደቡብ ሱዳን መንግስትም ሆነ ተቃዋሚዎቹ በሳልቫኪር ማያርዲት የሚመራው የደቡብ ሱዳን መንግስትም ሆነ በሪያክ ማቻር የሚመሩት ተቃዋሚዎች እጃቸው እንደሌሉበት አረጋግጠናል ብለዋል። በእናንተ እምነት የፖለቲካ አጀንዳ አለበት ጥቃቱ ላይ? ጥቃቱ የፖለቲካ አጀንዳ ያዘለ ነው ብላችሁ ነው የደመደማችሁት?
አይደለም። እኛ የፖለቲካ አጀንዳ አለው ጥቃቱ ብለን መደምደም አንችልም። ለምንድን ነው? አጎራባች ሀገር ገብቶ ይሄንን እንደፈጸመው ጠቅላይ ሚኒስትሩ ራሳቸው ይሄንን ቃል በሰጡበት መሰረት እኮ መጀመሪያ ቀን መግለጫ ሲሰጡ ያሉት ምንድን ነው? መከላከያ ኃይላችን የገባበት ገብቶ ከደቡብ ሱዳን መጥተው ይሄን ጥቃት የፈጸሙ ዜጎች በዜጎቻችን ላይ ጥቃት የፈጸሙትን ዋጋ ይከፍላል፣ የገቡበት ገብቶ አንቆ ያመጣቸዋል ነበር ሲሉ የነበረው። ስለዚህ ይሄ ቃል የት ሄዶ ነው ዛሬ? አሁን የፖለቲካ አጀንዳ ነው የዚህ ነው? እንደውም አሁን ኢህአዴግ በያዘው በዚህ በተፈጠረው ችግር ዝም ማለቱ ራሱ የተፈጠረውን ችግር እንደ ፖለቲካ ባላንስ መስሪያ ወይም ማረጋጊያ አድርጎ ተጠቅሞበታል ብለን ነው የምናምነው።
እዚህ ላይ ግን አሁንም በመንግስት ወገን የተሰጠ አስተያየት ላስታውሶት እና አሁንም የኮሚኒኬሽን ጉዳዮች ሚኒስትሩ ህጻናት የታገቱ በመሆኑ የሚወሰደው እርምጃ ጥንቃቄ በተሞላበት መንገድ መሆን ይኖርበታል ነው ያሉት። እና ምናልባት እነዚህ ነገሮች ከግምት ገብተው ይሆን እናንተ መግለጫችሁን ስታወጡ እዚህ ድምዳሜ ላይ ስደርሱ?
በእርግጥ እኛ አሁን ኢትዮጵያ ዓለም አቀፍ ህግን በሚጻረር መልኩ የኃይል እርምጃ እንድትወስድ አይደለም። ዓለም አቀፍ ህጉን በጠበቀ መልኩ ግን ማድረግ የሚገባትን የዲፕሎማሲም ይሁን ራስን የማስከበር እርምጃ አልወሰደችም ነው እኛ ያካተትነው መግለጫችን ላይ። የዓለም አቀፍ ህጉን በጣሰ መልኩ እርምጃ ትውሰድ የሚል እምነት የለንም።
እዚህ ላይ የመጨረሻ ጥያቄ አደርገዋለሁ አቶ ሙልጌታ፣ ከዚህ በኋላ አሁን የተፈጠረውን ሁኔታ በተመለከተ ማለት ነው ምን አይነት እርምጃዎች መወሰድ አለባቸው? ከመንግስትስ የሚጠበቀው ምንድን ነው ትላላችሁ? ማጠቃላይ አደርገዋለሁ።
የኢትዮጵያን ሉዓላዊነት የሚያስከብር የኢትዮጵያን ባህልና ቋንቋ የኢትዮጵያን አንድነት የሚያስከብር እርምጃ ህገ መንግስቷ በሚፈቅደውና ዓለም አቀፍ ህግ በሚፈቅደው መሰረት መንግስት እርምጃ አለበት ብለን እናምናለን። ስደተኞች እንኳን ሳይቀር አሁን በቅርብ ጊዜ ወጥተው ገንፍለው በኢትዮጵያውያን ላይ የተወሰደው እርምጃ እጅግ የሚያሳዝን ነው። የኢትዮጵያ ዜጎች የዜጎች ጥበቃ ከዜሮ በታች የወረደ ዜጎች እንደ ዜጎች ስላልታዩ መንግስት ለዜጎቹ ቅድሚያ ሰጥቶ ጥበቃ ሊያደርግላቸው ይገባል። ለሚነሱት ጥያቄዎች መፍትሄ መስጠት እንኳን ባይችል ይህን ፖለቲካ አጀንዳ ነው ቢሉት እንኳን ዜጎች እንዴት በስደተኛ እንኳን የአንዲት ሀገር ስደተኛን አስጠግታ የምታኖር ሀገር በስደተኛ እርምጃ ሲወሰድባት እንኳን መንግስት እንዴት እንደ መንግስት አይሰማውም? እንዴት እንደ መንግስት አይሰራም? ይህንን ነው ማስተላለፍ የምፈልገው።
አቶ ሙሉጌታ አበበ የመላ ኢትዮጵያ አንድነት ድርጅት መኢአድ የህዝብ ግንኙነት ኃላፊ በጣም አመሰግናለሁ ስለ ጊዜዎት።
አመሰግናለሁ።
ለመጽሔት ክፍለ ጊዜ ወደ ተሰናዱት ዘገባዎች ስንሻገር ሁለት ዓመት ተኩል የዘለቀው ጦርነት የደቡብ ሱዳንን የምጣኔ ሀብት ክፉኛ አድቅቆታል። በዚያች ሀገር ሰላም ተረጋግጦ የመልሶ ግንባታው ይጀመር ዘንድ አፋጣኝ ዓለም አቀፍ እገዛ የሚሹ መሆናቸውን መሪዎቹ ይፋ አድርገዋል። ይሁንና ጉዳዩ ምናልባት ሳይወሳሰብ እንደማይቀር በመግለጽ ጄሰን ፓቲንኪን ከጁባ ያደረሰን ዘገባ አለ። አሉላ ከበደ ያቀርባል።
ደቡብ ሱዳን በአውሮፓ የዘመን አቆጣጠር ባለፈው 2011 ዓ.ም ነጻነቷን ስትቀዳጅ የነዳጅ ሀብቷ ከባለጠጋ መንግሥታት ሰልፍ አስገብቷት ነበር። ለሁለት ዓመት ተኩል በጦርነት ከታመሰች በኋላ ግን እነሆ ከጎስቋሎቹ ተራ ከድሆቹም እጅግ ከነጡቱ መካከል ተገኘች። በውጊያው ሳቢያ የነዳጅ ምርቷ በግማሽ ቀነሰ። የዓለም የድፍድፍ ዘይት ዋጋ ማሽቆልቆሉም ድርብ ጉዳት ሆነ። የሀገሪቱ ፓውንድ ምንዛሪ ተመን በ90% አሽቆለቆለ። ግሽበቱ ሰማይ ጠቀሰ። ፕሬዚደንት ሳልቫኪርና ምክትላቸው የቀድሞዎቹ አማጽያን መሪ ሪያክ ማቻር ውጊያው ይቆም ዘንድ የታመነውን የብሔራዊ አንድነት መንግሥት ዛሬ አቋቁመዋል። ይሁን እንጂ ድህነት የበረታባት ደቡብ ሱዳን አዲሱ መንግሥቷ ሥራውን እንዲያቀላጥፍ የሚያስችለው ጥሪት የለውም። ፕሮፌሰር ሪያል አው በጁባ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው። አዲሱ መንግሥት ሀገሪቱን ማስተዳደር እንዲችል የበጀት ድጋፍ ማግኘት እንደሚኖርበት ይናገራሉ። ፕሬዚደንት ኪርና ምክትላቸው ማቻር ዓለም አቀፉን የገንዘብ ድርጅት ጨምሮ የዓለም ማኅበረሰብን እርዳታ ጠይቀዋል። የበጀት ድጋፍ የማግኘታቸው ነገር በከፊል የሚወሰነው ታዲያ ዩናይትድ ስቴትስ፣ እንግሊዝና ኖርዌይን በመሳሰሉት ለጋሾች ነው። ሦስቱ ሀገሮች የሽግግር መንግሥቱን እንደግፋለን ሲሉ ቀድመው ቃል ገብተዋል። የሚያሰጋቸው የሙስና ጉዳይና የሚሰጠው እርዳታ ተመልሶ ውጊያውን ለማቀጣጠል ያለመዋሉ ጉዳይ ነው። ባለፉት ሁለት ዓመታት ደቡብ ሱዳን ለጦር መሣሪያ መግዣ በምታውለው እጅግ ከፍተኛ ወጪ ሳቢያ ለጤና አገልግሎትና ለትምህርት የምትመድበውን በጀቷን በእጅጉ ቀንሳለች። ሐኪሞች ለወራት ደሞዝ ሳይከፈላቸው በመቅረቱ የሥራ ማቆም አድማ ለማድረግ ተገደዋል። የሕዝብ ጤና ተቋማት የመድኃኒት አቅርቦት የላቸውም። በደቡብ ሱዳን የእንግሊዝ አምባሳደር ቲም ሞሪስ ለጋሾቹ አገሪቱ በገንዘብ አያያዝ በኩል የሚታይ ለውጥ ስታደርግ ማየት ይሻሉ ነው የሚሉት።
If this country is to attract a substantive international
ጠቀም ያለ ዓለም አቀፍ የገንዘብ ድጎማም ሆነ ብድር ልታገኝ የምትችለው የፖሊሲ ለውጥ ማሳየት ስትችል ነው። ያ እሁን ባልሆነበት ግን ዓለም አቀፉ የገንዘብ ድርጅት IMFም ሆነ ሌሎች ዓለም አቀፍ የገንዘብ ተቋማት ዝም ብለው አይሳተፉም።
ወጪን መመጠንና ቁጥጥር ግድ ናቸው የሚሉት አምባሳደር ሞሪስ በጦርነቱ ወቅት የሰብአዊ መብቶች ጥሰቶችን ፈጽሟል ለሚሉት የደቡብ ሱዳን ጦር ሰራዊት ድጋፍ አገራቸው እንደማትሰጥ ተናግረዋል። የደቡብ ሱዳን የገንዘብ ሚኒስትር ዴቪድ ዴንግ አቶርበይ በሰጡት ምላሽ መንግሥታቸው የፖሊሲ ለውጦቹን ተግባር ላይ እንደሚያውል እርግጠኛ መሆናቸውን ገልጸዋል።
ዓለም አቀፉ ማህበረሰብ በተለይም ደግሞ IMFና የዓለም ባንክ ወዲህ መጥተው ለደቡብ ሱዳን እቅድ ለመንደፍ ተዘጋጅተዋል። እርግጥ ነው ይህ የሚሆነው በርካታ ሁኔታዎች መሟላታቸውን ተከትሎ ይሆናል። ታዲያ የነኚህ ነገሮች መሟላትን የሚጠብቁ ሁኔታዎች መኖር ለእኛም ጥሩ ነው፣ ምክንያቱም ያን ለማሳካት ሁላችንም እንነቃነቃለንና።
ያ ስለ መሳካቱ የሀገሪቱ ፖለቲከኞች የደቡብ ሱዳንን የገንዘብ አያያዝ በማሻሻል በኩል የተዋጣ ሥራ መሥራት ስለመቻላቸው ጥርጣሬ ያላቸው ባለሙያዎች አሁንም አሉ። የፕሬዚደንት ኪርና የምክትላቸው ማቻር መንግሥት ያን ጥርጣሬ ውድቅ የሚያደርግ ሥራ መሥራት የመቻላቸው ጉዳይ ከሁሉ በፊት የብሔራዊ አንድነት መንግሥቱ ስር መያዝና ለመያዙን የሚከተል ነው የሚሆነው።
ቀደም ያለውን የመጽሔት ጊዜ ክፍለ ጊዜ ዘገባ አሉላ ከበደ ያቀርባል ብለን ነበር። በሰሎሞን አባተ ነው የቀረበው። ወደሚቀጥለው ዘገባ ስናልፍ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ለመካከለኛው ምስራቅ የአሜሪካ ድምፅ ቴሌቪዥን አገልግሎት በሰጡት ቃለ ምልልስ ለክልሉ የፖለቲካና የኢኮኖሚ ለውጥ በማምጣት የአካባቢውን ሀገሮች አመስግነዋል። ሬይዝ ዮር ቮይስ ለተባለው የቴሌቪዥን ስርጭት ብቻ በሰጡት በዚህ ቃለ ምልልስ ስለሚዋጋው ዓለም አቀፍ ጥምረት፣ ስለ ሳውዲ አረቢያ ሚና መውጣት፣ ስለ መሪዎች አስፈላጊነትና ኢራቅ ውስጥ የፖለቲካ ለውጥ ስለማስፈለጉ ተናግረዋል። ትዝታ በላቸው ዝርዝሩን ይዛለች።
ከአልሁራ ጋር ባደረጉት ቃለ ምልልስ ጅምር ላይ ውጭ ጉዳይ ሚኒስትር ኬሪ በመካከለኛው ምስራቅ ሰላም ለማውረድ ተሳትፏቸው የዩናይትድ ስቴትስ ወዳጅ አገሮችን ሁሉ አመስግነዋል። 66 የዓለም አገሮች ዳኢሽን ለማጥፋት የሚደረገው ዓለም አቀፍ ጥረት አካል እንደሆኑ ጠቅሰው የመካከለኛው ምስራቅ አገሮች ግን ጥልቅ ተሳትፎ አላቸው ብለዋል። አሸባሪውን ቡድን ለማጥፋት በሚቀርቡ ተከታታይ ሐሳቦችም እርምጃ እየታየ መሆኑን ኬሪ ተናግረዋል።
We're working to cut off finance that comes from various places. We're fighting to prevent young people from being
ከያቅጣጫው ለዳኢሽ የሚመጣውን እርዳታ ለማስቆም እየሰራን ነው። ወጣቶች አሸባሪውን ቡድን እንዳይቀላቀሉ ዳኢሽ ከሚያቀርባቸው ሐሳቦች ተቃራኒ የሆኑትን የሚያስተምሩ በርካታ ማህበራዊ መገናኛ ብዙሃን ተዘርግተዋል።
እስላማዊ መንግስት የተባለውን ቡድን ለማጥፋት ሳዑዲ አረቢያ ቁልፍ ሚና እንደነበራት አስታውሰው በአሁኑ ጊዜ ከየግል ባንካቸው ዳኢሽን የሚደግሙትን ዜጎቿን በማስቆም እንደምትረዳም የአሜሪካ አስተዳደር ተስፋ ያደርጋል ብለዋል። አንዳንድ የፕሬዝደንት ኦባማ አስተዳደርን የመካከለኛው ምስራቅ ስትራቴጂ የሚተቹ የዩናይትድ ስቴትስ ምክር ቤት አባላት በትላንቱ የመወሰኛው ምክር ቤት የመሳሪያ አገልግሎት ኮሚቴ የምስክርነት ወቅት የመከላከያ ሚኒስትሩ አሽ ካርተርን የአሜሪካን ስትራቴጂ በመንቀፍ በጥያቄ አፋጠዋል። ሴነተር ጆን ኬር መኬን ለምሳሌ ከፍተኛ ቁጥር ያለው የዓለም ጣምራ እግረኛ ጦር ወደ መካከለኛው ምስራቅ በመላክ ዳኢሽን ማጥፋት አስፈላጊ እንደሆነ ይናገራሉ። የፕሬዝደንት ኦባማ አስተዳደር ይህን አጥብቆ ይቃወማል። ውጭ ጉዳይ ሚኒስትር ኬሪ በዚሁ ለአልሁራ በሰጡት ቃለ ምልልስ አንዳንድ ወጣት የመካከለኛው ምስራቅ መሪዎች አካባቢውን የሚያናጋውን ነውጠኛ ቡድን ለመጋፈጥ ቆርጠው ተነስተዋል ብለዋል።
Crown Prince Mohammed bin Zayed, His Royal Highness, in the Arab Emirates, has proven to be very visionary. And together with his brothers, they have really...
የአረብ ኤሚሬቶች አልጋ ወራሽ ልዑል ሞሐመድ ቢን ዛይድ በጣም ጥሩ ራዕይ ያላቸው ለአካባቢው። እርሳቸውና ወንድማቸው ሽብርን በመዋጋትና በኤነርጂ ጉዳዮች አስደናቂ የሆኑ ተቋማትን መስርተዋል። አልቃይዳንና ዳይሽን ለመቋቋም የመሪነቱን ቦታም ይዘዋል።
ሌሎች የአካባቢው አገሮች መሪዎችም እንዲህ አይነቱን አመርቂ እርምጃ እንዲወስዱ ዩናይትድ ስቴትስ ታበረታታለች ብለዋል ኬሪ። እስላማዊ መንግስትን ከአካባቢው ለማስለቀቅ በሚደረገው ውጊያም የኢራቅን አስተዋጽኦ ጠቅሰው በአገሪቱ የፖለቲካ ቀውስ መከሰቱ ግን አሳሳቢ ነው ብለዋል። የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ይህ የፖለቲካ ቀውስ ጂሃዲስቶችን በመዋጋት ጥረት ላይ አሉታዊ ድምታ እንዳይኖረው ስጋታቸውን ገልጸዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ስለ ኢራቅ በሰጡት አስተያየት በሀገሪቱ ጸጥታን ሁሉ አቀፍ የሆነ የፖለቲካ አሰራር አስፈላጊ መሆኑን ተናግረዋል።
ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር እንቆያለን። ወደ ሁለተኛው አጋማሽ ቅንብሮች በቀጣዩ በገና እንሻገር።
አባታችን በሰማያት ላይ ያለ ተለይቶ መስካን ክብርስ መንግስተን እንን ፈልጋት ካጥንቱ በልጅነት እንታት ሰጣና ቤቱን ፈቃድህ እንዴት ደረግ ይሆን በሰማይም አንተን ተነስተን ከዳይን እንድንኖር ስካና ምግብ ሆኖን ዛሬም በምድር አሰጋዮት ሳለን ምግባችንን የለቷው ቀስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንል ይቅር በገሃነም አክፍ ሁሉ ማት አትጣለን አድነን እንጂ ከሞት ይች መንግስት የማያገኛት ልፈት ጌትነትም ካሊነትም ክብርም ናቸውና አንተ ገንዘቦች ሁሉም ለዓለም ወላለም ዓለም አሜን የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ ማርያም ሆይ መቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሶ ሁሉ እኔም የጠፋልሽ የነፍሴ ስጋ።
አድማጮች፣ አሁን የፋሲካ ገበያ በአዲስ አበባና መቀሌ። ቻችን በየቦታው እየተዘዋወሩ ሸማቹንና ነጋዴውን አነጋግረዋል። በቅድሚያ ወደ አዲስ አበባ ይሆናል የምናመራው። በኢትዮጵያ ክርስትና እምነት ተከታዮች ዘንድ ከፍ ባለ ደረጃ ከሚከበሩ በዓላት አንዱ ትንሣኤ ነው። የዚህ ዓመታዊ በዓል አንዱ ገጽታው ደግሞ የሁለት ወር ጾም አብቅቶ መፈሰኩ ነው። በፍስኩ ደግሞ የዶሮው የእንቁላሉና የበጉ እንዲሁም ሌሎች ገበያ ይደራል። መለስካቸው አምሃ ተከታዩን ልኳል።
የጎበኘሁት ገበያ በአዲስ አበባ ከሚገኙትና ትልልቅ ከሚባሉት አንዱን ሳሪስን ነው። መጀመሪያ ቀናሁት ወደ በግ ተራ ነበረ። እያንዳንዱ ነጋዴ የሚሸጣቸውን በጎችና ፍየሎች ለይቶ ለብቻ ያቆማል። መጀመሪያ አጋጣመኝን ጠየቅኩት።
የወድሜ ስም አለበት
ገበያ ይባል።
የዘንድሮ የፋሲካ የበግ ገበያ ምን ይመስላል? እስቲ ባታስተያየት።
የዘንድሮ ገበያ ዋጋው ቆንጆ ነው። አነስተኛ በግ መካከለኛም።
እስቲ አነስተኛው ስንት ነው?
አነስተኛው እስከ 14
14 ማለት 1400
1400 አዎ።
ትልቅ
ትልቁ እስከ 3
3
አዎ
3000
አዎ 3000 እስከ 1500 ማለት እንደ አይነቱ ነው። ያው እንደዛ ነው።
ማከለኛ ወደ ስንት ነው የሚወጣው?
ማከለኛ ያው 18 2
2
ትልቁ ክፍለጉ 3000 ነው የሚሸጠው። ያው እንደዛ
ነው። ሲበላ የለም አሁን?
አ የለም የለም። እውነት የለም።
አሁን ወደ 2300 ሲጠሩ ሰማሁ።
አ
ሲጠሩ
ሰማሁ። ጥሪያቸው ያው ጥሪ ያው አንዳንድ ይጠላል አንዳንድ የማይጠላም አለ። ያው እሱ ያው እንደ ገበያተኛ ነው እንደ ህብረተሰቡ ነው።
እስቲ ባለፈው ገና አመጣ ነበር ለዚህ እንዴ?
አ አምጥቻለሁ እኔ ሁሌ ለምሳሌ እዚህ ምሳሌ። አ
ከገናና ካሁኑ ምን ምን አለ ክለያየ?
ይለያል። አይ አሁን ከገና ዘንድሮ ይሻላል። በዘንድሮ በጣም ይሻላል። አ
ያሁን
አ ዘንድሮ ይሻላል።
ቀንሷል ለምሳሌ?
አ ቀንሷል። አ በጣም
ከገጠርም ሲመጣ እንደዚያው ቅናሽ ነው የሚመጣው ማለት ነው?
አዎ እዛው ያው ትራንስፖርት ምናምን ስላለ ቅናሽ ከሱ ያው ከሩቅ አገር ስለሚመጣ የመጣ ያው በጉ ይጨምራል። ያው ሰበለ ሲመጣ ትንሽ ይጨምራል ማለት ነው።
እሺ በጣም አመሰግናለሁ። ገዝተው ነው እርሶ? ሰው ማን ይባላል?
አልታዩ ገዛው።
ጥሩ ነው ገበያው? እንዴት ነው?
ደህና ነው፣ ምንም አይደለም።
ብዙ ጊዜ እንደዚህ በአመት በዓል ይገዛሉ?
እኔ ገዛለሁ። እኛ
እስቲ ያወዳድሩልኝ እስቲ።
ትንሽ ዘንድሮ በጎች ውድድ ብለዋል። ከገናው ዘንድሮ ትወዳለህ? 1200 ምናምን የምገዛው ነው። 1400 ብር የገዛሁት።
ገዛው? አዎ። ልጆች አሉ?
አሉኛ።
ስንት ልጆች አሉ?
ሁለት።
እና እነሱ ይጠብቃሉ?
እኔ አራት ነን።
ከነ ባለቤቷ?
አዎ።
አይ ጥሩ ነው ታዲያ። መልካም በዓል እንዲሆን ለውጥ እመኛለሁ።
አሜን። እና ለእናንተም መልካም በዓል ለሁላችንም።
ስምም አልበል
ወገኔ።
ስንት ነው ትልቅ የምትለው?
1800 ማለት 1500
ትልቅ ትልቅ የምትለው?
2500
2500 3000 የሚሉም አሉ።
አዎ እስከ ፍየል 28 ፍየል 28
ፍየል ማለት 28 ማለት 2800 ማለት ነው። አዎ እሺ
እስከ 28 ይሸጣል።
እንዴት ነው የአመት በዓሉ ዋጋ? በአመት በዓሉ ምክንያት ከፍ ብሏል ዝቅ ብሏል?
አይ ጥሩ ነው። ብዙ አልተወደደም። ያው ብዙም አልቀነሰም።
ብዙም አልቀነሰም።
አዎ
ካለፈው አሁን ከገና ምን ያህል ቀንሰ?
አሁን ይሻላል።
አሁን ይሻላል።
አሁን
ይሻላል።
ይሻላል ይሻላል።
በምን ያህል ቀንሷል?
አሁን ይሄ ነዚህ 26 ምናምን ነበር የተሸጠ። አሁን እስከ 1800 ይሸጣል።
እነዚህ አሁኖቹ ትልቅ ልዩነት አለው ማለት ነው። በጣም አመሰግናለሁ ወንድሜ። ስምህ ማልበል?
ማህሙድ።
የዘንድሮ የፋሲካ
የበጎ ዋጋ እንዴት ነው? ለባንት አስተያየት አይታል ወይ?
አዎ ይቻላል። በጣም አሪፍ ነው።
ምን ያህል ይሆናል? አሁን ትልቅ የምትለው?
ትልቅ እስከ 4000 ብር።
እስከ 4000 ብር? አዎ። ትልቅ በጣም የሚባለው?
አዎ ትልቅ የሚባለው።
እሺ ማከለኛ የምትለው ስንት ነው?
ማከለኛ እስከ 1500።
1500? ማከለኛ?
አዎ ማከለኛ እስከ 1800 1700።
ትንሹ
እስከ 1000 ብር።
እነዚህ በጎች ግን የተለዩ ይመስላሉ። ከየት የመጡ ናቸው?
እነዚህ የጅማ በጎች ናቸው።
የጅማ በጎች ናቸው። እነሱ ከፍተኛ ነው የሚያወጡት? እንዴት ነው ዋጋቸው?
ዋጋቸው ከፍተኛ ነው። የተለየ ነው።
ትልቆች ናቸው።
ሽንጣም ናቸው። ያው የተለዩ ናቸው።
ባለፈው ገናና በአሁኑ በፋሲካ ያለው ገበያ ስታዋድረው እንዴት ነው?
ዘንድሮ በጣም አሪፍ ነው።
የዚህኛው ፋሲካው ይሻላል?
ይሻላል።
ከገናው?
ይሻላል። በጣም ምርጥ ነው።
ማለት ዝቅ ብሏል ማለት ነው
ዋጋው? ከሌላ ጊዜ ብታያቸው በጎች በጣም በጎቹም የተሻሉ ናቸው። ዋጋቸውም ጥሩ ነው ማለት ነው።
በጣም አመሰግናለሁ።
ችግር የለም።
ስም ልበል?
አቶ አምሳሉ ማሩ ይባላል።
እዚህ የመጡት የአመት በዓል ገበያ ለማየት እና በግ ለማየት ነው?
በግ ለማየት።
እንዴት ነው ካዩት አንጻር ዋጋ ምን ይመስላል?
አዎ ካየነው አንጻር ዋጋዎች ትንሽ ወደ ቄራም ይጃይቼ ነበር። አሁን ሳሪስ አካባቢ ስመጣ ምናልባት ወደ ሳሪስ ትንሽ ተሻለ ይመስላል። ከባለፈው አመት ሞር ደግሞ ዘንድሮ ትንሽ ጨምሯል። አሁን ፍየሎች በጎች የሚጠየቁት ነገር በጣም ኦቨር ነው።
ምን ያህል ይሆናል? አሁን ትልቁ የጠየቁት
ትልቁ ፍየል ነበር የጠየቁት ትልቁ የሚባለው 3 ተኩል 4 ተኩል
4500
በጣም መካከለኛ እስከ 2700 2800 ከዛ በታች እስካሁን አላየንም። ምናልባት አነስ ያለ ካልሆነ
በስተቀር ከገና ጋር ሲያስተያየት እንዴት ነው?
በገና ይሻል ነበር።
በገና ይሻል ነበር።
አሁን ትንሽ በጣም ከባድ ነው ያለው ሁኔታዎች ትንሽ ኦቨር ሆኗል። ምናልባት ይህ ነገር እየታየ ከአደራደር እየጨመረ እንጂ የቀነሰ ብሄድ ነገር የለም አይመስልም። እውነት ነው።
መልካም በዓል።
እሺ አሜን ለሁላችን።
ከዚያም ወደ ዶሮ ተራ ስንት ነው ዶሮ?
ትልቁ ዶሮ 200 ብር።
180
180
ነው። 200
ከዛ በላይ የሚሄድ የለ። የፈረንጁ ነው። የፈረንጁ 300 ነው።
ስንት
የፈረንጁ ጥቃለው? 300 ጥቃለው።
አበሻ አነስ የሚሉ 150 140 እንደዛ።
እንኳን አደረሰዎት። ስሙን ማን ልበል? ጌታ
አሸናፊ።
ስንት ገዙ? ይሄንን
350
አንዱ። በጣም ብዙ ነው። ተወዷል። ካም ነው?
አዎ ካምና አልተወደደ።
ካምና አልተወደደ።
ካምና አልተወደደ።
ያው ነው። ከገናም ወዲህ አልተወደደ።
አልተወደደ።
ዶሮ ስንት ገዙ?
ዶሮ ትንሽ ጨምሯል። 240
240
ዶሮ ጨምሯል።
ጨምሯል ዶሮ። ብዙ ጊዜ እንደዚህ ሲያዩ ከፍና ዝቅ አለ ወይስ ሁልጊዜ ይወጣል?
አለ
ከፍና ዝቅ አለ።
አለ
የተለመደ ነው። ተወለደ ቤተሰብ አለዎት?
አለ።
ይጠብቃሉ? ልጆች ይጠብቃሉ?
በጣም
ስለዚህ ገዛለ
ግዴታ ነው። ሰማይ በውጣ አይቀርም።
መልካም ባለ ምኝልታል።
አብረን እንመናለን።
ቅቤ የሸኖ እስከ 200 ብር እንደሚሸጥም አይቻለሁ። ትልቁም የቅቤ ዋጋ ይኸው ነው። መልካም የፋሲካ በዓል ለመላው የክርስትና እምነት ተከታዮች። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ወደ መቀሌ ስንዘልቅ ደግሞ የመቀሌው ዘጋቢያችን ግርማይ ገብሩም በተመሳሳይ ገበያውን ሲያዳርስ ነው የዋለው። ተከታዩን ልኳል።
እንግዲህ እዚህ መቀለ ከተማ ውስጥ መንገድ ዳር ላይ ቁጭ ብለው ይህንን የብሔራዊ ሎተሪ ቲኬት እየሸጡ ነው የሚተዳደሩት?
አዎ።
የአመት በዓል ዝግጅት እንዴት ነው?
ጥሩ ነው።
እና አሁን ይህንን ትኬት ሸጠው አመት በዓል እንዴት ለማሳለፍ ነው የተዘጋጁት?
እኔ ጥሩ ነኝ። መጠጥ አልጠጣ ምን አለን ደው ያቺ ባኒ በቃ
ዳቦ።
አዎ ወጥ ራሴ እሰራለሁ። በዚህ ነው የምንለው።
ምን ለመግዛት ነው ያሰቡት በዚሁ አመት በዓል?
ምን ልግዛ? ምንም
ዶሮ ነው ወይስ ስጋ ነው ወይስ ምንድን ነው?
አይ ዶሮማ አልገዛት።
ምንድን ነው የሚገዙት?
የከብት ስጋ ነው እንጂ የበግም ሲሸጥ አይቻለው።
ምን ያህል ኪሎ ነው የሚገዙት?
ግማሽ።
ለአመት በዓሉ ይበቃል?
በቂ ነው። በሶስት ቀን አልፈጀውም ወጡ።
አቦይ ግርማ እንግዲህ እንኳን አደረሰዎት።
እንኳን አብሮ አደረሰን። ለመላ ኢትዮጵያ ሕዝብ ሰላም ይግበረን።
አሜን።
አዎ በጣም አመሰግናለሁ።
እንግዲህ አሁን አንድ መንፈሳዊ መዝሙር ቤት ውስጥ ገብተናል። እንኳን አደረሰዎት ማን ልበል?
እንኳን አብሮ አደረሰን።
አዎ አባላለሁ።
እንዴት ነው የባል ዝግጅት? ሹሩባት ሰርተሻል መሰለኝ።
አዎ በጣም ቆንጆ ነው።
ተሸፍኗል?
አዎ።
መቼ ነው የሚገለጠው?
ሰንበት ቀን ነው የሚገለጠው።
እሺ የዓመት ባል ዝግጅት እንዴት ነው ለማሳለፍ ያሰቡት? እስኪ ንገሩኝ።
እኔ በጣም እግዚአብሔር ይመስገን በጉጉት ነው የምጠብቀው ያለሁት እና እግዚአብሔር እንደፈቃዱ ጥሩ እንዲያልፍ ነው።
አዎ። ሰው እንዴት ነው ይሄን አሁን የስቅለት ካሴት ወይም ሌሎች መዝሙሮች ይገዛል?
አዎ የስቅለት ካሴት በብዛት ነው የሚሸጠው አሁን ማለት ነው።
ዓመት በዓል ቤት እንዴት ነው የሚያሳልፉት? እስኪ ንገሩኝ። ባለቤት ካለዎት ልጆች ካሉ እንዴት ነው የምታሳልፉት? እስኪ ንገሩኝ ባጭሩ።
እኛ ከቤተሰብ ጋር አብረን ከጎረቤት አብረን ነው የምናሳልፈው እና በደስታ በጣም ጥሩ የሆነ እንትን ነው የምናሳልፈው።
እንግዲህ ዛሬ ስቅለት ነው፣ መዝሙር ቤቱም ተከፍቷል። መቼ ነው የሚዘጋው? ወደ ቤተ ክርስቲያን መቼ ነው የምትሄጂ?
6 ሰዓት ነው የሚሄደው። 6 ሰዓት።
እንኳን አደረሰሽ።
እንኳን አደረሰ። የበረከት አባት
ለዶክተር ሰርግ በቃና ገሊላ ከናቶ ከመቤታችንና ከቅዱሳን ሐዋርያት ጋር ተገኘ። ውሃውን ወደ ወይነ ጠጅ ለወጠ።
ስለአይነ ብርሃን ስለመቤቴ፣ ስለድንግል ማርያም ስለመቤታችን።
እህታችን እንግዲህ መንገድ ላይ ቁጭ ብላ እየለመነች ነው ያለችው። እንኳን ያደረሰሽ።
እንኳን አብሮ አደረሰ።
አመት በዓል እንዴት ነው?
እኔ ምን አገር ውሎ ይግባ ሳል አገር እነሱ የሚበሉት እንበላለን፣ እነሱ የሚጠጡት እንጠጣለን። ያው አገር ውሎ ይግባ አገሩ ነብሳዊ ነው፣ ጸዳቂ ነው፣ ይሰጠናል፣ እንበላለን።
በዚህ አመት በዓል እንደዚሁ ለምነሽ ያገኘሽውን ሳንቲም ከቤተሰብ ጋር ይበቃቸዋል አመት በዓል?
ያው ገዝተን እንበላለን።
ምንድን ነው የምትገዙት?
ያው እንጀራ ገዝተን ነው የምንበላ። ያው እየሰራናትም ያው ለሆዳችን ደደት ነው የምንበላ። ያው በየቀኑ ቁጭ እንዳለን የሚገኝበት ሰዓትም አለ፣ የማይገኝበት ቀንም አለ።
አመት በዓሉ እንዴት ነው? እንኳን አደረሰ።
ቸገ ነው። እኔ ያው እንደ ጓደኞቼ አይደለም ብዬ ነው እንጂ አውደ አመት በጣም አሪፍ ነው። ግን እኔ ራሴም አንዳንድ ጊዜ ሳስበው በጣም ህሊና ውስጥ ላይ ስገባ በጣም ነው በቃ የምናደደው ይሰማኛል።
ምክንያቱም የሚሰማ
እንደ ሰዎቹ እኩል ሁኜ ተፈጥሬ ሳበቃ ከጓደኛ በታች ውዬ እንደዚህ ከመንገድ ቁጭ ብዬ ዝም ብዬ የፀሐይ እረኛ ሁኜ መቅረት ነው በጣም ማዝነው እንጂ ሀገር በጣም አሪፍ ነው። እንዲያውም ተባባሪ ሀገር ነው ይህ ሀገር። በጣም ለአካል ጉዳተኛ በጣም ነው የሚተባበር።
እንግዲህ እንኳን አደረሳችሁ።
እንኳን አብሮ አደረሰን።
እስኪ አባት አሁን ዶሮ ገበያ ውስጥ ነው ያለነው፣ ዶሮ እየሸጡ ነው ያሉት። የዶሮ ዋጋ እስኪ ንገሩን።
ትልቅ ቢሆን ቁጥምይቲ
200
200 ትንሽ ሞተ ብ
እና ኑሮ እንዴት ነው?
ኑሮ ጥሩ ነው።
አመት በዓል እንዴት ነው?
ጥሩ ነው። ጥሩ ምንም ጥሩ ነው።
እንኳን አደረሰዎት።
አሜን።
እንኳን አደረሰዎት።
እንኳን አብሮ አደረሰን።
እስኪ ማን ልበል?
አልማዝ።
አመት በዓሉ እንዴት ነው? ዝግጅቱ እንዴት ነው?
ዝግጅቱ ቆንጆ ነው። ገበያም እንደምታይ ነው። የዶሮ ዋጋውን ትንሽ ከበድ ይላል። በጣም ውድ ነው ያለው። ትልቅ የሆነው እስከ 290 270 ይላሉ። ከዛ ትንሽ አነስ ያለ ደግሞ 250 240።
እርሱ አሁን በምን ያህል ዋጋ ነው የመግዛት አቅም ያለው?
የኔ አቅምማ እስከ 170ና 150 ነው የሚለው። እኔ ግን እኔ ካሰብኩት በላይ ነው የሆነው የዶሮ ዋጋው።
እስካሁን አላገኘሁም። እንዴት ነው ግን ቤት ያለው ዝግጅት ምን ይመስላል?
በጣም ቆንጆ ነው። ማለት በአቅማችን እየተዘጋጀን ነው ያለ ነው። ቆንጆ ነው።
ምን አዘጋጅ እስኪ ቤት አሁን
ቤት ያፈራው ነው እንጂ የሚዘጋጀው።
አዎ ዛሬ እንግዲህ አርብ ዕለት ነው የተገናኘ ነው። የስቅለት በዓል ነው።
አሁንማ ስቅለት ነው። አሁን የስግደት ሰዓት ነው ያለው። አሁን ቤተክርስቲያን ሄደን ሰግደን መጥተን ቤት ያፈራውን አዘጋጅተን እንበላለን ማለት ነው።
ነገስ?
ነገም እንደዛው የህብስ መጋገር ዝግጅት ያስይዘው ምናምን ዝግጅት እናርጋለን። እሁድ ማለት ነው።
እሁድ ከቤተሰብ ጋር
እናሳልፈዋለን በደስታ በሳቅ በጨዋታ ማለት ነው።
ወይዘሮ አልማዝ እንኳን አደረሰዎት።
እንኳን አብሮ አደረሰን።
አሁን መቀለ ከተማ ውስጥ
ወደ ተለያዩ አካባቢዎች እየተዘዋወርን ሰዎች ለአመት በዓል እንዴት እንደተዘጋጁ እየጠየቅን ያለ ነው። አሁን ደግሞ ቤተ አብርሃም ባህላዊ ምግብ አድራሽ ውስጥ ነው የምንገኘው። እንኳን አደረሳችሁ ይላል። እንኳን አብሮ አደረሰ።
እንኳን አብሮ አደረሰ።
እስኪ እንዴት ነው ለአመት በዓል ምን የተለየ ዝግጅት አላችሁ?
የሁለት ወር ሙሉ የጾም ምግብ ብቻ ነው ዝግጅት የነበረን። አሁን ግን በጥሩ ሁኔታ በቃ የፍየልና የበግ ተሳጠስ ሰው እየጠበቀው ስለሆነ በጥሩ ሁኔታ ተዘጋጅተን እየጠበቅን ነው።
ለአመት በዓል ተብሎ ልዩ የሆነ ዝግጅት ያደረጋችሁት ነገር አለ? አሁን
በጥገና ነው የነበር ማለት በአዲስ መልክ ነው ተዘጋጀ ነው። ምክንያቱም ፋሲካ ሰዓት ብዙ ሰው ስለሚጠብቅ በአዲስ መልክ ነው የሰራ ነው ቤት።
እንኳን አደረሰ።
እንኳን አብሮ አደረሰ። ብራኑ ገዝም ይባላል።
አሁን እንግዲህ የበጎች ገበያ ውስጥ ነው የተገናኘነውና እንዴት ነው አመት በዓሉ? እንዴት ዋዜማው እንዴት እያየሁት ነው?
አሪፍ ነው የሚመስለው፣ ግን እስቲ አሁን ገና እየገባን ስለሆነ ልንገዛ ይሆናል።
ልንገዛ ይሆናል ነው። የበጎቹ የፍየሎቹ ዋጋ እንዴት አየው ብርሃኑ?
ከ5000 በላይ ነው የሚጠሩት። ገና የሆነ ሙጉት የፍየል የበጉም እንደዛ ይጣላል። ተመጣጣኝ ነው በግና በአሁኑ ሰዓት ሙጉት
ከፍተኛ ዋጋ ይጠይቃል። ያገኘው ምን ያህል ነው?
5500 ብር።
መካከለኛ ውስጥ?
መካከለኛ እስከ 3000 ብር። በጣም የወረደች ደግሞ ምንም የሌላት በግ ሆነች እስከ 1000 ብር።
እና አሁን አንተ ገዝተሃል?
ገና ነኝ እየመረጥኩ ነው። ገና አልገዛው እስካሁን ልደፍር አልቻለም። አዎ።
የአመት በዓል ዝግጅቱ በአጠቃላይ እንዴት እየሄደልህ ነው?
እስካሁን ያለው ጥሩ ነው። ውድነት ካልሆነ በስተቀር ደና ነኝ።
እንግዲህ አሁን የበሬዎች ገበያ ውስጥ ነው ያለነው እና ዋጋቸው እንዴት ነው እስኪ ንገሩ። ዋጋው ከፍተኛ አሁን
ከፍተኛ ሆነ። 12 ይሄዳል።
12000 መካከለኛ
8000
እና እንዴት ነው ይሄ አሁን ካምናው ጨመረ ወይስ ቀነሰ?
ጥሩ ነው።
ምን የቀነሰ? አልቀነሰም።
ጥሩ ገበያ ነው የሚባለው?
አዎ፣ የተረጋጋ ነው። ጥሩ ገበያ ነው። መካከለኛ ነው። እቺ ከአምናስ ለውጥ አላሳየም።
አልጨመረም። እስኪ አንድ ወንድማችን ደግሞ አግኝቻለሁኝ። ሙሉ ስምህን ትነግረንና ይህንን አመት በዓል እንዴት ለማክበር ነው ተዘጋጅተህ ያለኸው?
ኪዳኔ ብርሃኔ ይባላለሁኝ። የግል ሰራተኛ ሲሆን እንደጋ ደግሞ በመንፈሳዊ የነገረ መለኮት ምሉቃን ማህበር የትግራይ ቅርንጫፍ የህዝብ ግንኙነት ነው የማገለግለው። አመት በዓል ለእኔ በይበልጥ የትንሣኤ በዓል እግዚአብሔር ዓለምን ያዳነበት በዓል ስለሆነ ልዩ በዓል ነው። ስለዚህ ይህ በዓል መከበር ካለበት 55 ቀናቶቹን ጾመን እንደምንፈስከው ሁሉ ምንም ነገር ደግሞ ሳይኖራቸው ተጠቅለው የሚተኙ ሰዎች አሉ። ምንም ነገር የሚበሉትና የሚቀምሱት አጥተው። ስለዚህ በተቻለን መጠን የምንጎበኝበት በሆስፒታል የወደቁ ሰዎች አሉ። በጠበል ያሉ ሰዎች አሉ። በእስር ቤትም ያሉ ሰዎች አሉ። ለእነኚህ አመት በዓላቸው ነው። ክርስቶስ ለእነሱም ጭምር ነው የተነሳው። እነሆ እነሱ ልናስባቸው ይገባል ማለት ነው። አመት በዓል ሊሆን የሚችለው እነኚህ ስናስብ ነው እንጂ ሌላም ቀንም አመት በዓል ነው። እንደዛ ካልሆነ ካለን ትንሽ የምናካፍላችሁ ከሆነ አመት በዓል ይሆናል። የምንተሳሰብ ከሆነ ብቻ ነው አመት በዓሉ አመት በዓል ሊሆን የሚችለው ነው ማለት።
ኪዳነ፣ እንግዲህ እንኳን አደረሰ።
እንኳን አብሮ አደረሰኝ ለጌታ።
በደ ዮሐንስ በዮርዳኖስ ተጠመቀ፣ በዚያም የእዳ ደብዳቤያችንን ፋቀልን።
ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
መለስካቸው አማህና ግርማይ ገብሩን ለዘገባዎቻቸው እናመሰግናለን። ወደ ቀጣይ ሳምንታዊ መደበኛ ቅንብር እንሸጋገር። ኢትዮጵያ በጋዜጦች ይላል። አዘጋጅና አቅራቢ አዳነች ፍሳሐዬ ናት።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። በጋምቤላ የሰፈነው ውጥረት፣ በደናከል የአየር ሁኔታ ላይ የሚደረግ ጥናት፣ የአፍሪቃ አማካኝ ዕድሜ ከፍ እያለ መሄዱ ተገለጸ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። የኒውዮርክ ታይምስ ጋዜጣ ድረገጽ በጋምቤላ አካባቢ ስላለው የውጥረት ሁኔታ ሲዘግብ ሳይመን ቲዮን የተባለ የ29 ዓመት ዕድሜ ኢትዮጵያዊ ኒውየር ሆስፒታል ውስጥ በመታከም ላይ ያለውን ዘመዱን ለመጠየቅ ሄዶ ከሆስፒታሉ መውጣት እንዳስፈራው መናገሩን ጠቅሷል። በመታከም ላይ ያለው ዘመዱ የቆሰለው ከደቡብ ሱዳን ላሞች ለመዝረፍ ገብተው በመቶዎች የሚቆጠሩ ኒዮሮችን በገደሉበት ወቅት ነው። አሁን ደግሞ ኒዮሮች በሌሎች ኢትዮጵያውያን ኢላማ በመደረጋቸው ከሐኪም ቤቱ ግቢ ከወጣሁ ደገኞች ይገድሉኛል ማለቱን ድረገጹ ገልጿል። ደገኛ የሚሏቸው የሌሎች የሀገሪቱ ማዕከላዊ ክልል ነዋሪዎች ዝርያ ያለባቸውን እንደሆነ ዘገባው ጨምሮ ገልጿል። ጋምቤላ ውስጥ በኒዮሮችና በደገኞች መካከል ብዙም ውጥረት አልነበረም። ይሁንና የአንድ ለትርፍ ያልቆመ ድርጅት ሾፌር በያዝነው ወር ኒዮሮች በሚበዙበት የስደተኞች ሰፈር ሁለት ልጆችን ገጭቶ በመግደል አምልጧል ከተባለበት ጊዜ አንስቶ ሁኔታዎች ተቀይረዋል። በሁኔታው የተቆጡ ኒዮሮች በስደተኞቹ ሰፈሮች አካባቢ 10 የሚሆኑ ደገኞችን ገደሉ። ግጭቱ የተካሄደው ኢትዮጵያውያን ከሱዳን በገቡ ሙርሌዎች የተጠለፉበትን 102 የሚሆኑ ኒዮር ልጆችን ለማስመለስ በሚደረገው ጥረት ዙሪያ በተባበሩበት ወቅት ነው ሲል የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ግጭቱ የተካሄደው ኢትዮጵያውያን ከሱዳን በገቡ ሙርሌዎች የተጠለፉትን 102 የሚሆኑ ኒዮር ልጆችን ለማስመለስ በሚደረገው ጥረት ዙሪያ በተባበሩበት ወቅት ነው ሲል የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ፖፑላር ሳይንስ የተባለ በአሜሪካ የሚታተም ስለ ሳይንስና ቴክኖሎጂ የሚዘግብ መጽሔት ድረገጽ በበኩሉ ስለ ደንከል ሸለቆ ጽሑፍ አቅርቧል። ፊሊፔ ጎሜዥ ጎሜዥ በተባሉ አስትሮባዮሎጂስት ማለት በመሬትና ከመሬት በላይ ስላለው ሕይወት አመጣጥና አዝጋሚ ለውጥ እንዲሁም ስለ መጻዊ ዕድል ጥናትና ምርምር በሚያደርጉ ጠቢብ የተመራ ቡድን ደንከል ሸለቆውን ለማጥናትና ካርታ ለማንሳት በያዝነው ወር የሶስት ቀናት አሰሳ ማካሄዱን ድረገጽ ጠቁሟል። ጎሜዥ ሴንትሮ ደ አስትሮሎጂያ የተባለው ማድሪድ በሚገኘው ማዕከል የሚሰሩ ናቸው። ኢትዮጵያንና ኤርትራን በሚያዋስነው ድንበር ላይ የሚገኘው ደንከል ሸለቆ ውብ የሆነ አቀማመጥ አለው። ይሁንና እዛ ለመድረስ አደገኛ ነው ካለ በኋላ ጽሑፉ የአካባቢው ሙቀት ቀን ላይ 107 ዲግሪ ፋረንሃይት እንደሚደርስ ይገልጻል። አየሩ ደረቅ ነው። ሳልፈርና ክሎሪን የተባሉ በካይ ንጥረ ነገሮች ትነት አካባቢውን አልብሶታል። አየሩን ያለበሰው ትነት የሚመጣው በአካባቢው ከከርሰ ምድር ፈንቅሎ በሚፈላው ትኩስ ውሃ ሲሆን አጠገቡ የደረሰ ሰው ሳምባ በወላፈኑ ይለበለባል ይላል። ከባህር ጠለል 328 ጫማ ዝቅ ብሎ የሚገኘው ደንከል ሸለቆ እሳተ ጎመራ የማይለየው የጨው ነጋዴዎች የሚያዘወትሩትና ጀብደኞች ለጉብኝት የሚመኙት አካባቢ ነው ይላል ፖፑላር ሳይንስ የተባለው የሳይንስና ቴክኖሎጂ መጽሔት ድረገጽ። አካባቢው ምቹ ባይሆንም በሌሎች ፕላኔቶች ያለውን ሕይወት ለመረዳት ያግዘናል ይላል ጽሑፉ። ተመራማሪው ቡድን ደንከል ድረስ ሄዶ ጥናት የሚያካሄደው በእንደዚህ አይነት ሙቀትና የመርዛማ ንጥረ ነገሮች ትነት ባለበት አካባቢ ያለ ኑሮን በማጥናት ሰዎች በቋሚነት ሊኖሩበት ባይችሉም እንኳን ሕይወት ሊያብብባቸው የሚችሉ ሌሎች ፕላኔቶች ይኖሩ እንደሆነ ለመገንዘብ እንደሚረዳ ድረገጹ ገልጿል። ንጥረ ነገሮችንና የጂኦ ኬሚካል ይዘቶችን ከለየን በኋላ ምን አይነት ቁሳቁሶችና ባክቴሪያዎች እንዳሉ ለማወቅ እንችላለን ብለዋል ጎመጅ ሲል ፖፑላር ሳይንስ የተባለው መጽሔት ድረገጽ አስገንዝቧል። የፋይናንሻል ታይምስ ጋዜጣ ድረገጽ ደግሞ የአፍሪካ ሀገሮች ህዝቦች አማካኝ ዕድሜ ከ2000 ዓመተ ምህረት አንስቶ በ15 ዓመታት ጊዜ ውስጥ ማለት ነው ከ20 እስከ 42 ከመቶ ከፍ ማለቱን ጠቁሟል። ካለፈው ዓመት ወዲህ የአፍሪካ እርገት የሚለው አባባል አጠያያቂ የሆነ መጥቷል። የዓለም የገንዘብ ድርጅት ከሰሃራ በመለስ ባሉት የአፍሪካ ሀገሮች የኢኮኖሚ እድገት በያዝነው ዓመት ወደ 3 ከመቶ ይወርዳል የሚል ትንበያ አሰምቷል። የኢኮኖሚው እድገት እንዲህ ዝቅ ሲል በ16 ዓመታት ውስጥ ለመጀመሪያ ጊዜ እንደሆነ ገልጿል። የሞ ኢብራሂም የመልካም አስተዳደር መለኪያ በዓለም ደረጃ የገንዘብ ቀውስ ከተከሰተበት ጊዜ አንስቶ የአፍሪካ መልካም አስተዳደር መውረዱን ገልጿል። ዓለም አቀፍ የገንዘብ ድርጅትም የኢኮኖሚ እድገታቸውን የህዝቡን ኑሮ ለማሻሻል ያዋሉት የአፍሪካ ሀገሮች ጥቂቶች መሆናቸውን ጠቅሷል። የወቅቱ የአፍሪካ እድገት ያሽቆለቆለውም ለእድገቱ መሰረት የሆነው ዋጋው እየናረ በሄደው የሸቀጣሸቀጥ ገቢ ምክንያት እንጂ በአፍሪካ ሀገሮች ኢኮኖሚ ዘላቂ የሆነ መዋቅራዊ መሻሻል ስላለ አይደለም የሚል እምነትም አስከትሏል። ይሁንና የአፍሪካውያን አማካኝ ዕድሜ እንዲህ በሚያስገርም ሁኔታ ከፍ ማለቱና በርካታ የአፍሪካ ሀገሮች የቢልና መሊንዳ ጌትስ ድርጅቶችን በመሳሰሉት ለጋሽ ድርጅቶች እየታገዙ የጤና ጥበቃ ስርዓታቸውንና የሕዝባቸውን ደህንነት ለመጠበቅ መቻላቸውን ያሳያል ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። የማላዊ ሕዝብ አማካኝ ዕድሜ በ14 ዓመታት ውስጥ ከ44.1 ወደ 62.7 ከፍ ማለቱን ዘገባው ጨምሮ ገልጿል። ዛምቢያና ዚምባብዌ በ14 ዓመታት ውስጥ የሕዝባቸው አማካኝ ዕድሜ በ38% ጨምሯል። በኢትዮጵያ፣ በኡጋንዳ፣ በኮንጎ ሪፑብሊክ፣ በኒጀርና በኬንያ የሕዝባቸው አማካኝ ዕድሜ ከ20% በላይ ከፍ ብሏል። በአጠቃላይ ሲታይ 37 የአፍሪካ ሀገሮች በ15 ዓመታት ውስጥ የሕዝባቸው አማካኝ ዕድሜ ከ10% በላይ ከፍ ብሏል። ከ37ቱም 30ዎቹ ከሰሃራ በመለስ ያሉ የአፍሪካ ሀገሮች እንደሆኑ፣ በ15 ዓመታት ውስጥ ከሰሃራ በመለስ ካሉት የአፍሪካ ሀገሮች በአንዳቸውም ቢሆን የሕዝባቸው አማካኝ ዕድሜ እንዳልቀነሰ የኒውዮርክ ታይምስ ጋዜጣ ድረገጽ ጠቁሟል። ዝቅተኛ አማካኝ ዕድሜ ያላት ስዋዚላንድ ናት። የሕዝቧ አማካኝ ዕድሜ በ0.4% ብቻ ነው ያደገው። ሌላዋ በጣም ያነሰ መሻሻል ያሳየችው ደግሞ ደቡብ አፍሪካ ናት። የሕዝቧ አማካኝ ዕድሜ ያደገው በ2.5% ብቻ ነው። እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት ዚምባብዌን፣ ቦትስዋናን፣ የኮንጎ ሪፑብሊክን፣ ኬንያን፣ ናሚቢያንና ማዕከላዊ አፍሪካን በመሳሰሉት የአፍሪካ ሀገሮች አማካኝ ዕድሜ ቁልቁል ወርዶ የነበረው በኤች አይ ቪ ኤድስ ምክንያት እንደሆነ፣ በሽታውን ለመከላከልና የታመሙትን ዕድሜ የሚያራዝም መድኃኒት ከተገኘ በኋላ ደግሞ ከ15 ዓመታት ወዲህ ለአማካኝ ዕድሜ ከፍ ማለት አስተዋጽኦ ማድረጉን ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። ዊሊያም ጃክሰን የተባሉ አንጋፋ የኢኮኖሚ ጠቢብ የአፍሪካ አማካኝ ዕድሜ መጠን ጎልቶ በሚታይ ደረጃ ከፍ ማለቱ አፍሪካ በያዝነው ዓመት የጨለመ ትንበያ ቢቀርብባትም ካለፉት 15 ዓመታት ወዲህ በጣም ጥሩ መሻሻል ማሳየቷን ያመለክታል ብለዋል። በመላ አፍሪካ ተጨባጭ የሆነ የገቢ እድገት ታይቷል። መንግስታትም በጤና ጥበቃ ላይ የተሻለ መድኃኒት ለማቅረብና የተሻለ እቅድ ለማቅረብ የሚያስችላቸው ገቢ አግኝተዋል። በአጠቃላይ ካለፈው 10 ዓመት ወዲህ የአፍሪካ ሀገሮች የአስተዳደር ይዘት በጉል በሚታይ ደረጃ ተሻሽሏል ሲሉ ዊሊያም ጃክሰን መናገራቸውን በመጥቀስ ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ለንባብ አብቅቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የደቡብ ሱዳን አማጽያን መሪ ሪያህ ማቻር ባለፈው ማክሰኞ በምክትል ፕሬዚዳንትነት ቃለ መሐላ ለመፈጸም በሀገሪቱ መዲና ጁባ ገብተዋል። ደቡብ ሱዳን ውስጥ ሲካሄድ በቆየው የእርስ በርስ ጦርነት ምክንያት በአስር ሺዎች የሚቆጠሩ ሰዎች አልቀዋል። ከ2 ሚሊዮን በላይ የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። በመመለሴ ደስ ብሎኛል ብለዋል ማቻር ለጋዜጠኞች በሰጡት መግለጫ። ጦርነቱ አስከፊ ነበር። ብዙ ሰዎች አልቀውብናል። አሁን ካደረበት የአእምሮ ቁስል እንዲያገግም ህዝባችንን ማቀራረብ፣ አንድ ማድረግና ማስታረቅ ይኖርብናል ሲሉም ማቻር አስገንዝበዋል። የደቡብ ሱዳን ፕሬዚደንት ሳልቫ ኪር በበኩላቸው ከቃለ መሐላው ስነ ስርዓት በኋላ ባደረጉት ንግግር ያለው አማራጭ ሰላም ብቻ ነው። ህዝባችንን ከተጫነበት ግጭት ጋር በተያያዘ ከደረሰበት የማይገባው ስቃይ ልናድን የምንችለው ሰላም በማምጣት ብቻ ነው። ደቡብ ሱዳን ወደ ሰላም፣ መረጋጋትና ብልጽግና ልትመለስ የምትችለው ሰላም በማምጣት ብቻ ነው ብያምናለሁ ብለዋል። ግጭቱ ከሁለት ዓመታት በፊት ታህሳስ ወር ላይ የተጀመረው በፕሬዝዳንቱና ምክትላቸው ከነበሩት ሪያክ ማቻር መካከል የስልጣን ሽሚያ ከተከሰተ በኋላ ነው። ባለፈው ዓመት ታህሳስ ወር ላይ የተፈረመው የሰላም ስምምነት የ30 ወራት የሽግግር ወቅት እንዲኖር ጥሪ ያደርጋል። በሽግግሩ ወቅት የመንግስት የተቃዋሚዎች፣ የቀድሞ እስረኞችና ሌሎች የፖለቲካ ፓርቲዎች ተወካዮችን ያቀፈ የብሔራዊ አንድነት የሽግግር መንግስት ሀገሪቱን ይመራል። ከሁለት ዓመታት በኋላ ምርጫ ይደረጋል። ይህ እቅድ ለደቡብ ሱዳን ትልቅ እርምጃ ነው ብለዋል በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር። ለብዙ ወራት ያህል ሲዘገይና ሲጓተት ከቆየ በኋላ አሁን ሁለቱም ወገኖች የግልግል መፍትሄ ላይ ለመድረስ በቅተዋል። ደቡብ ሱዳን ከረጅም ጊዜ በኋላ ያገኘችው መልካም ተስፋ ነው ሲሉም ሳማንታ ፓወር ደስታቸውን ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማርክ ቶነር ደግሞ የደቡብ ሱዳን መሪዎች አሁን የቁጥጥርና የግምገማ ኮሚሽን ጥምረት ባስቀመጠው የጊዜ ገደብ መሰረት በሰላሙ ስምምነት ዋና ነጥብ ላይ መሻሻል ለማሳየት የብሔራዊ አንድነት የሽግግር መንግስት መመስረት አለባቸው ብለዋል። የደቡብ ሱዳን መሪዎች ለሀገራቸውና ለህዝባቸው ጥቅም ሲሉ እነዚህን እርምጃዎች እንዲወስዱ ዩናይትድ ስቴትስ ግፊት ማድረጉን ትቀጥላለች ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።